ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ኦብስትራክሽን ኦፍ ጀስቲስ ይባላል። እዚህ ሀገር አንድ ሰው ተገቢ የሆነ ምርመራ በሚካሄድበት ጊዜ ያንን ምርመራ ለመጎተት ወይንም ያንን ምርመራ ለማጨናገፍ ወይንም ያንን ምርመራ ወደ ሌላ ቦታ እንዲሄድ ማድረግ ራሱ ትልቅ ችግር የሚያመጣ ነው።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የፌዴራል ምርመራ ቢሮውን ዲሬክተር ጄምስ ኮሚን ከስልጣን ለማባረር የደረሱበት ውሳኔ ያስከተለውን ውዝግብና አንድምታ ለመገምገም ከተሰናዳ ቅንብር የተወሰደ ነው። አንዳንዶች የዩናይትድ ስቴትስን ዲሞክራሲ የተፈታተነና ሕገ መንግስታዊ ቀውስ ሊያስከትል የሚችል ችግር እስከ ማለት የደረሱበትን ይህን የፕሬዚዳንቱን እርምጃ የሚተነትኑልን በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካ ሳይንስ መምህርና የሕግ ባለሙያው ፕሮፌሰር አለማየሁ ገብረ ማርያም ናቸው። ሙሉ ዝግጅቱ ዜናውን ተከትሎ ይቀርባል። ቅዳሜ ግንቦት 5 2009 ዓ.ም። ጤና ይስጥልኝ፣ እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ከቴክኒክ አቀናባሪ ንጉሡ ታምሬ ጋር አስተናጋጃችሁ አሉላ ከበደ ነኝ። እስከ ምሽቱ 4 ሰዓት በመስተንግዶ አብሬያችሁ አመሻለሁ። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ይስጥልን ክብራትና ክብራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ከርቲስ ባይነም በስቱዲዮ መሳሪያዎች ላይ አብሮኝ ይገኛል። ማዕከላዊ ሶማሊያ ውስጥ በጎሳዎች መካከል ዛሬ በተካሄደ ውጊያ ቢያንስ 6 ሰው ተገድሎ 9 መቁሰላቸውን የጋልጋዶድ ክልል ገዢ ለቪኦኤ ያስታወቁ። አገረ ገዢው ሙሐመድ አሊ ኢልሚ እንዳሉት ከክልሉ ዋና ከተማ ዱሳማሬ በ45 ኪሎ ሜትር ርቀት ላይ የኤርና ድዱብሌ ጎሳዎች ግጭት የተነሳው በአካባቢው በበረታው ድርቅ ወቅት ሰሞኑን በጣለ አነስተኛ ዝናብ የተገኘን ውሃ ለመቀራመት ሲንቀሳቀሱ ነው። በጎሳዎቹ መካከል ከዚህ በፊትም ከመሬት ይዞታና ከግጦሽ መሬት ጋር የተያያዙ ቁርሾዎች እንደነበሩ ተገልጿል። ምንም እንኳ ግጭቱ ለጊዜው ረገብ ቢልም ለሌላ ውጊያ እየተዘጋጁ በመሆናቸው ጎሳዎቹ ጉዳቱ ሊጨምር እንደሚችል አገረ ገዢው አክለው አሳስበዋል። እንዲሁም በግጭቶች በተዋጠችውና ሁለገብ በሆነ የውጭ እርዳታ ላይ ተመርኩዛ ያለችው ሶማሊያ ዘንድሮ በሚታየው ብርቱ ድርቅ ምክንያት የከፋ ቸነፈር ሳይደርስባት እንደማይቀር እየተሰጋ ነው። የሶሪያ ጦር ምስራቅ አሌፖ ውስጥ በእስላማዊ መንግሥት ቡድን ተይዞ የቆየ አንድ የአየር ኃይል መደብ ዛሬ አስለቅቆ ያዘ። ጃራ የአየር ኃይል መደብን ለመያዝ ወታደሮቹ ለብዙ ወራት የዘለቀ ጦርነት ሲያካሂዱ ቆይተዋል። የእስላማዊ መንግሥት ቡድን ጂሃዲስቶች አካባቢውን ሙሉ በሙሉ ለቀው ቢወጡም የመንግሥቱ ጦር ግን በአካባቢው የማጽዳት ዘመቻ እያካሄደ በመሆኑ እዚህም እዚያም ተኩሶች እያጋጠሙት መሆኑን እንግሊዝ የሚገኘው የሶሪያ ሰብአዊ መብቶች ቃፊር የሚባለው ቡድን ዳይሬክተር ራሚ አብደልራህማን ለቪኦኤ ገልጸዋል። ሁኔታዎች ከተመቻቹ ከዩናይትድ ስቴትስ ጋር ለመነጋገር ፒዮንግያንግ ዝግጁ ናት ሲሉ የሰሜን ኮሪያ የውጭ ጉዳይ ሚኒስቴር የዩናይትድ ስቴትስ ጉዳዮች መምሪያ ዳይሬክተር ማስታወቃቸውን የሀገሪቱ የዜና ወኪል ዮንሃፕ አስታወቀ። ዳይሬክተሯ ቾን ሶሁይ መግለጫውን የሰጡት ኖርዌይ ካደረጉት ቆይታ በኋላ ወደ ሀገራቸው ሲመለሱ ቤጂንግ ከዓለም አቀፍ አይሮፕላን ጣቢያ ላይ ነው። ቾ ሶንሁይ በኦስሎ ቆይታቸው ከዩናይትድ ስቴትስ ምሁራንና የአሜሪካ የቀድሞ ባለሥልጣናት ጋር ተገናኝተው መክረዋል። የዩናይትድ ስቴትስ ባለሥልጣናት በሰሜን ኮሪያዊቱ ዳይሬክተር መግለጫ ላይ እስካሁን የተናገሩት የለም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመጀመሪያ የከፍተኛ ትምህርት ተቋም የማስመረቂያ ንግግራቸውን ዛሬ በቨርጂኒያ ሊበርቲ ዩኒቨርሲቲ ሰጥተዋል። በአሜሪካ እጅግ ግዙፍ ሆኖ የሚባለው ሊንችበርግ ቨርጂኒያ የሚገኘው የዚህ ክርስቲያናዊ ዩኒቨርሲቲ ፕሬዚደንት ጄሪ ፋልዌል ጁኒየር ከቀደሙት የትራምፕ ደጋፊዎች አንዱ ሲሆኑ ከአሜሪካ ነጭ ወንጌላውያን መራጮች የሰማንያ ከመቶውን ድምፅ እንዲያሸንፉ የረዱ ሰው መሆናቸው ይነገራል። ሊበርቲ ዩኒቨርሲቲ 18,000 ተማሪዎቹን ሲያስመርቅ ነው ሚስተር ትራምፕ የፌዴራል ምርመራ ቢሮውን የቀድሞ ዳይሬክተር ጄምስ ኮሜን ካባረሩ ወዲህ የመጀመሪያ የሆነውን የተራዘመ ይፋ ንግግራቸውን በሕዝብ ፊት ያደረጉት። የካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ ለሁለት ሕፃናት እረኞች የቅዱስነት ሲመት ሰጥተዋል። 9 እና 7 ዓመት ዕድሜያቸው ላይ የነበሩት ስፓኛውያን ሕፃናት እረኞች ቅድስት ማርያምን 3 ጊዜ ማየታቸውን በ1909 ዓ ም ልክ የዛሬ 100 ዓመት መሆኑ ነው ተናግረው ነበር። የቀድሞው የአዲስ አበባ ዩኒቨርሲቲ መምህር፣ ለመብቶች መከበር ተሟጋች፣ የፖለቲካና የማኅበራዊ ጉዳዮች ሐያሲው አቶ ፈቃደ ሸዋ ቀና አስከሬን ሽኝት ዛሬ ተከናውኗል። አቶ ፈቃደ ሸዋ ቀና ያረፉት ሲልቨር ስፕሪንግ ከተማ በሕክምና ሲረዱ ቆይተው በተወለዱ በ61 ዓመታቸው ባለፈው ማክሰኞ ነበር። ለአቶ ፈቃደ ሸዋ ቀና ጸሎተ ፍትሐት ዛሬ ረፋድ ላይ የተከናወነው ዋሽንግተን ዲሲ በምትገኘው ደብረ ምሕረት ቅድስት ማርያም ቤተ ክርስቲያን ሲሆን የአስከሬናቸው ሥርዓተ ቀብርም ሜሪላንድ አደልፋይ በሚገኘው ጆርጅ ዋሽንግተን መካነ መቃብር ቁጥሩ የበዛ ቤተሰብና ወዳጆቻቸው በተገኙበት ተፈጽሟል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አሉላ አልመለሳችሁ።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ ዕለቱ ቅንብር ነው የምንሻገረው። ትንታኔ በሰሞንኛ የዩናይትድ ስቴትስ ፖለቲካ ትኩሳት ዙሪያ ፕሬዚዳንት ዶናልድ ትራምፕ የፌዴራል ምርመራ ቢሮውን ዲሬክተር ጄምስ ኮሚን ከስልጣን ለማባረር የደረሱበት ውሳኔ የራሳቸውን የሪፐብሊካን ፓርቲ አንጋፋ አባላት ሳይቀር አስቆጥቷል። ምክር ቤቱ ልዩ ነጻ የመርማሪ ኮሚቴ እንዲሰይምም ጥሪ ያቀረበዋሉ። በዚህ ሳቢያ የተነሳውን ውዝግብ አንዳንዶች የዩናይት ስቴትስን ዲሞክራሲ የተፈታተነና ሕገ መንግስታዊ ቀውስ ጭምር ሊያስከትል የሚችል ችግር እስከ ማለት ደርሰዋል። የዩናይት ስቴትሱ ፕሬዚዳንት ስልጣን በያዙ ከስድስት ወራት ባነሰ ጊዜ ውስጥ በከፍተኛ ኃላፊነት ላይ የተቀመጡ ሰዎችን ከስራ ሲያባርሩ ኮሚን ጨምሮ 3 ደርሰዋል። ቀደም ሲል ተጠባባቂ አቃቤ ሕጓንና የብሔራዊ ጸጥታ አማካሪያቸውን ማንሳታቸው ይታወቃል። ፕሬዚዳንቱ ያለበቂ ሕጋዊ ማስረጃ ይህን መሰሉን እርምጃ ወስደው ይሆን? ከዚህ ቀደም ሀገሪቱ በተመሳሳይ ሁኔታ ውስጥ የገባችበት ጊዜስ ይኖራል? እንዴትስ ተወጣችው? የተያዘው ምርመራ ውጤት ወደ ፕሬዝዳንቱ ወደ ራሳቸው ያመራ ይሆን የሚሉትን የመሳሰሉ ጥያቄዎች የሚያነሷቸውን ጨምሮ ከሆነስ እጣ ፈንታቸው ምን ሊሆን ይችላል የሚለውም ጥያቄ ይነሳል። በእነኚህ ጥያቄዎች ዙሪያ የፖለቲካ ሳይንስ መምህርና የሕግ ባለሙያ መልስና ትንታኔ ይሰጣሉ። የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ነው።
የዘወትር ተባባሪያችን ፕሮፌሰር አለማየሁ ገብረ ማርያም ናቸው። የምሽቱ እንግዳ እዚህ በዩናይትድ ስቴትስ የካሊፎርኒያ ስቴት ዩኒቨርሲቲ ሳን ቤርናርዲኖ የፖለቲካ ሳይንስ መምህርና የሕግ ጠበቃ ናቸው። በቅድሚያ ላመስግን ፕሮፌሰር አለማየሁ።
እኔም አመሰግናለሁ ሰሎሞን፣ በየጊዜው የጋበዛችሁ ሀሳቤን እንዳካፍላችሁ ስለምትጋብዙኝ በጣም ደስ ይለኛል። አመሰግናለሁ።
እኛም ደስተኞች ነን። ለመሆኑ ሀገሪቱ ማለት ዩናይትድ ስቴትስ ከዚህ ቀደም በተመሳሳይ ችግር ውስጥ የገባችበት ታሪክ አለ? ከነበረስ እንዴት ተወጣችሁ? በዚህ ብንጀምር።
እሺ፣ እንግዲህ አሁን በትራምፕ አስተዳደር ላይ ትንሽ አጣብቂኝ የሆነ ችግርና ሁኔታ ላይ ነው ያሉ። በተለይም ራሱ ዋይት ሀውሱ ምናልባት ልምምድም ካለመኖር መካሪዎችም አማካሪዎችም ምናልባት እውቀትም ልምምድም ስለሌላቸው ብቻ ዋይት ሀውሱ ትልቅ ትርምስ ውስጥ ነው ያለው። እንግዲህ ከአሁን በፊት ያለው ከዚህ ጋር ተመሳሳይ ታሪካዊ ነገር ብለን የምንገምተው እኛ በአውሮፓውያን አቆጣጠር 1973 ላይ ዋተርጌት የሚባል ስካንዳል ወይም ችግር ነበረ። ችግሩም የተነሳው ፕሬዚደንት ኒክሰን የዴሞክራቲክ ናሽናል ኮሚቴውን እዛ ዋተርጌት የሚባል ህንጻ ውስጥ ሰብሮ ገብተው የመረጃ ለመሰብሰብ አንዳንድ ቴሌፎን የሚናገሩትን ለመቅዳት ህገወጥ የሆነ ወንጀለኛ የሆነ ነገር አዘው ወይንም የእሳቸው ሰራተኞች ይህንን ነገር አድርገው በእሳቸው ፍቃድ ማለት ነው። በዛ የተነሳ አንድ ስፔሻል ፕሮሲኪተር ወይንም ልዩ አቃቤ ህግ የሚባል ተሰይሞ ነበረ እና አቃቤ ህጉም አርችቦል ኮክስ ይባል ነበረ እና የዚህ አይነት ተመሳሳይ የሆነ ችግር የመጣው ምንድን ነው? አርችቦል ኮክስ ይሄ ምርመራው የሚደረግበት ጊዜ አንድ ዋይት ሀውስ ውስጥ የሚሰራ ሰራተኛ አሌክሳንደር በተርፊልድ የሚባል ለመርማሪዎቹ ዋይት ሀውስ ውስጥ እኮ እነዚህ በሚስጥር የምንቀዳቸው ነገሮች ነበሩ። ፕሬዚደንቱ ራሱ ማናቸውም ሰው ቢሮ ውስጥ በሚያነጋግርበት ጊዜ አንድ የምትነካ ነገር ነክቶ ያቺ ነገር ሁሉን ነገር ትቀዳለች እና ምርመራው እሱን ራሱ በወንጀለኛነት የሚያስቀጣው ስለሆነ ይህንን ለመርማሪዎች ይነግራል። መርማሪዎቹ አቃቤ ሕጉ ይህንን ባገኘ ጊዜ ለዋይት ሀውስ ይልክና በሚስጥር የተቀዱትን ንግግሮች በሙሉ ይሰጡን ብሎ ማዘዣውን ይልካል። በዛን ጊዜ ፕሬዚደንት ኒክሰን አይ ይህንን ልሰጥ አልችልም፣ ኤግዜኪቲቭ ፕሪቪሌጅ የሚሉት ነገር አለ፣ ሚስጥሮች ምናምን ይችላሉ፣ እሱም አልሰጥም፣ ግን እንደ አሳጥሬ ሰመሪ የሆነ ነገር ወይም የተጨመቀውን ነገር መስጠት እችላለሁ ብሎ ለአርቺቦል ኮክስ መልእክት ያስተላልፋሉ። አርቺቦል ኮክስ የዛን ጊዜ ይሄ ህገ ወጥ ነው፣ ለወንጀለኛ ምርመራ ስለምንፈልገው ሁሉንም የተቀዳ ነገር እስካለ ሁሉንም ከዚህ ጋር የተገናኙትን እንፈልጋለን ብሎ ለፕሬዚደንቱ በተናገረ ጊዜ ያኔ ፕሬዚደንቱ ሁለት አቃቤ ህጎች የራሳቸው የሰየሟቸውን አቃቤ ህጎች ይህንን ልዩ አቃቤ ህግ ከስራ እንዲባረር ብለው ይጠይቋቸዋል። እነዚህ አቃቤ ህጎች ሲነገሩን ሲያዩት እንደ ይሄማ ትክክለኛ ነገር አይደለም፣ ምክንያቱም ልዩ አቃቤ ህጉ የሚሰራው ህጋዊ ነገር ነው፣ ህጉን ተከትሎ ነው፣ በዛ ላይ ደግሞ ወንጀል የሚመረምር ስለሆነ እኛ አናደርግም ሲሉ ፕሬዚደንት ኒክሰን ሌላ አንድ ቦርክ የሚባል የአቃቤ ህግ ነበረ፣ ከእነሱ በታች ነበረ፣ ሶሊሲተር ጀነራል ይሉታል። እሱን ያዝና እነዚህን ሰዎች ሁለቱን አቃቤ ህጎችና ልዩ አቃቤ ህጉን ከስራ እንዲባረሩ ያደርጋሉ። ያኔ ነው ሳተርዴ ናይት ማሳከር የሚል ስም የተሰጠው። አንድ ቅዳሜ ማታ እንዳሉ አቃቤ ህጉንም ልዩ አቃቤ ህጉንም ደመሰሷቸው፣ ከስራ አባረሯቸው ማለት ነው። ይሄ እንግዲህ ትልቅ ችግር ነበር የፈጠረው። ምክንያቱም ፕሬዚደንት ኒክሰን ይህንን ያደረጉት ለምንድን ነው? ከእንግዲህ አሁን ከፕሬዚደንት ትራምፕ ጋር ያለውን ለማያያዝ እንችላለን። ፕሬዚደንት ኒክሰን ያደረጉት አንደኛው ይሄ ምርመራው የወንጀለኛው ምርመራው በጣም ወደ እሳቸው እየቀረበ በሚሄድበት ጊዜ እና እሳቸው የወንጀለኞቹ መሪ ወይም ወንጀሉ እንዲሰራ ከኋላ ሆነው የጎተጎቱና ያንን ወንጀል እንዲካሄድ ከዚያም በኋላ ደግሞ እሳቸው ሰራተኞች በዚህ በተጠየቁ ጊዜ እየዋሹ የምርመራውን ወደኋላ ለማድረግና ምርመራውን ለማጨናገፍ በሚሞክሩበት ጊዜ እነዚህ አይነት ነገሮች ችግር በህጉ መሰረት ችግር ይፈጥራሉ። አሁንም ከፕሬዚደንት ትራምፕ ጋር ያለ ግንኙነት ምንድን ነው ብንል ኮሚ እንግዲህ የሚመረምሩት ብዙ ነገሮች አሉ፣ ግን አንደኛው የሩሲያ አሜሪካን ምርጫ ውስጥ ምን አይነት ሚና ተጫውታለች፣ የአሜሪካን ምርጫ ለማጨናገፍ የመሳሰሉትን ነገር
ወደዛ
ይዘው ስለዚህ ይሄ ነገር ምናልባት እንደ ፕሬዚደንት ኒክሰን ጉዳዩ እየተጠጋ ወደ እሳቸው በመጣ ቁጥር አካባቢያቸው ያሉት ለምሳሌ እንደ ጀነራል ፍሊን የሚባሉ መጠን ለምክር ቤቱ ማስረጃ ሰጣሉ፣ ግን ማስረጃ የሰጠሁት እንደገና እኔን በወንጀለኛ እንዳያስቀጣኝ ምህረት ነገር እንዲሰጠ ኢሚኒቲ ይባላል ከሰጣችሁኝ ገብቼ በጠቅላላ የሆነውን ነገር በሙሉ በተለይም በሩሲያ ላይ ማዕቀብ እንዳይኖር ከምርጫው በፊት ተነጋግረው ህገወጥ በሆነ መንገድ ምን እንደተናገሩ ግን አልተጠቀሰም። ይህንን ሁሉ ምርመራው ላይ ነው ያለው። ስለዚህ ምናልባት ኮሚ ከስራ የተወገዱት ምርመራቸው ወደ ፕሬዚደንት ትራምፕ እየተጠጋ ሆኖ ያንን ነገር ለማጨናገፍ እና ምናልባት ነገሩ ወደፊት እንዳይገፋ ወይም እንዲጎተት ለማድረግ እና አንድ ዘዴ ፈጥሮ ብቻ ተጠያቂነቱን ለማስወገድ አይነት ነገር ነው ብለን ነው እንግዲህ ታሪኩ በዚህ ነው የሚመሳሰለው።
ወደዛ ጥያቄ እንደገና መለሳለሁ። ፕሬዚደንት ትራምፕ ስልጣን ከያዙ ገና ሙሉ 6 ወር እንኳ አልሞላቸውም፣ ግን በዚህ አጭር ጊዜ ውስጥ 3 በከፍተኛ አመራር ላይ ያሉ ባለሥልጣናትን ነው ያለበቂ ሕጋዊ ማስረጃ ከሥልጣን ሲያባርሩ። ሕጉ ይፈቅዳል ይህን? እስካሁን ያቀረቡት ደግሞ ምንም አይነት በቂ ሕጋዊ ማስረጃ የለም ያባረሩበትን ምክንያት የሚደግፍ ለሥራው ብቁ አይደሉም ከማለታቸው በቀር።
እንግዲህ ጥሩ ጥያቄ ነው። ይሄ እሱ ከህገ መንግስቱ ጋር የተያያዘ ነው። አፖይንትመንት ክሎዝ የሚባል አለ። ይሄ ምንድን ነው? በአሜሪካን ህገ መንግስት የአሜሪካን ከፍተኛ ሹማምንቶች በሚሾሙበት ጊዜ ፕሬዚደንቱ ብቻ አይደለም ማድረግ የሚችለው፣ ሰነቱ አድቫይስን ኮንሰንት ይሉታል ምክርና እሽኝነትን መስጠት አለበት። ስለዚህ ሁለት አይነት የአሜሪካን ከፍተኛ ሹማምንቶች አሉ። አንደኛው እነዚህ ኮንስቲቱሽናል ኦፊሰርስ የሚባሉ ናቸው ወይንም ህገ መንግስታዊ ሹማምንቶች ብለን ልንቀይራቸው እንችላለን። አንደኛው ከፍተኛዎቹ ናቸው የፕሪንሲፕል ይባላል the heads of department ወይንም ኤጀንሲዎች ወይንም ዋና የአገሪቱ መዋቅሮችን የሚመሩ ናቸው። ሌሎቹ ደግሞ ከዛ ከነሱ በታች አሉ። ስለዚህ እነዚህ የፖለቲካ ተሰያሚዎች የሚባሉት ወይንም ፖለቲካል አፖይንትመንት የሚባሉት እነሱ በፕሬዝደንቱ ምርጫና ፕሬዝደንቱ የነሱን ስም ለሰነቱ ልኮ ሰነቱ እነሱን ያጸደቀ እንደሆነ ስራውን ይዛሉ ማለት ነው። እዚህ ላይ የኤፍቢአይ ዋና መሪ አንደኛው ከፍተኛ ከሚባሉት ሹማምንቶች ነው እና ይሄ ሹማምንት የሚመረጠው በፕሬዝደንቱ ነው እና በሰነቱ ነው የሚጸድቀው። የዚህ ሰው የስራ የስራውም ጊዜ ለአስር አመት ነው። እንደዚህ አይነት የኤፍቢአይ ዲሬክተር እና ከፍተኛ ሹማምንቶች ሰነቱ አጽድቋቸው ከገቡ በኋላ ስራቸውን ደግሞ የሚቀጥሉትም በፕሬዚደንቱ ተደሳችነት ወይም ፕሬዚደንቱ እስከፈለጋቸው ድረስ ነው። ካልፈለጋቸው ሊያሰናብታቸው ይችላል። ይሄ ሁለቱም ዲሬክተር ኮሚን እነዛም ሁለቱ የከፍተኛ አቃቤ ህግ ምክትል አቃቤ ህጎችንም በዛው ደረጃ ነው የሚታዩት። ፖለቲካል አፖይንትመንት ወይም የፖለቲካ ተሰያሚዎች ብሎ ስለዚህ ህጉ እነሱን ከስራ ለማስወገድ ምንም የሚከለክለው ነገር የለም። ግን ከሱ ጋር የተያዙ ሌላ ነገሮች አሉ። ለምንድን ነው ከስራ የተባረሩት? ምናልባት ስራቸውን ይሄ ነገር ሌላ ወንጀል ወይንም ሌላ ህገወጥ የሆኑ ነገሮች አብረው ከተያያዙ እሱ ደግሞ በሌላ መንገድ ይታያል። ለምሳሌ ኢምፒችመንት የሚባል ነገር አለ። ልዩ ልዩ ነገሮች አሉ። ግን ፕሬዚደንቱ ሊሸኛቸው ይችላል ከስራ።
ቀደም ሲል እንደጠቀሱት በፕሬዝደንቱ የምርጫ ዘመቻ አስተባባሪዎችና በሩሲያ መካከል ግንኙነት ሊኖር ይችላል ተብሎ ምርመራ ተጀምሯል። በኤፍቢአይ በኮንግረስ እና በሴኔቱ የተያዙ ምርመራዎች አሉ። እርግጥ የምርመራው ውጤት ወዴት እንደሚወስድ አይታወቅም። ግን ወደ ትራምፕ ካመራ እጣ ፈንታቸው ምን ሊሆን ይችላል?
እንግዲህ አሁን ትልቁ እኮ ችግር ምንድን ነው የሆነው? ምርመራውም ራሱ እኮ የነው ጭራውና ጭንቅላቱን ለመያዝ አስቸግሯል። ትራምፕ የሚሉት ምንድን ነው? ኮሚንም ከሱም ጋር የተያዙን ጉዳዮች ያደረግኩበት ብሎ ብዙ አይነት የተቃረነ መልስ ነው የሰጡት። አንደኛ ለምሳሌ እኔ ገና ስልጣን በያዝኩበት ጊዜ የኤፍቢአይ ዲሬክተሩን ከስራ ለማባረር ወስኜ ነበራል። ግን ስልጣን ከያዙ በኋላ በሚዲያም በሌላም በኩል ዲሬክተሩን አመስግነዋል። ጥሩ ስራ ሰርተዋል፣ እንደዚህ አድርገዋል ምናምን እና እንደውም ይቆያል የሚል አይነት አስተሳሰብ ነበረ። አሁን ግን የቀየሩት ምክንያት ብዙ የሰጡት ነገር አለ። አንደኛ በሂለሪ ክሊንተን ኢሜይል ጉዳይ ላይ የእሷ አንድ ረዳት የነበረች ሰው ነበረች። እሷ የኢሜይሉን ከመንግስት ሰርቨር ወይም ከመንግስት እንትን ወስዳ ወደ የግል ኮምፒውተር ላይ አድርጋለች ብሎ ያልተስተካከለ ነገር ኮሚ እንደዚህ አይነት ተናግሯል እና አንደኛው ምክንያት እሱ ነው አሉ። በሁለተኛ ደረጃ ደግሞ ኤፍቢአይ ራሱ በጣም ተተራምሷል፣ ለማስተዳደር ችግር አለው፣ የኤፍቢአይ ሰራተኞች አይደግፉትም የመሳሰሉትን ነገር ይሄ ነው ሌላ ምክንያት አሉ። በሌላ መንገድ ደግሞ እኔ አይደለሁም ከስራ ይባር ያልኩት ሌላ ጠቅላይ አቃቤ ሕግ ጥናት አጥንቶ የኤፍቢአይ ዲሬክተሩ ችግር እንዳለበት ለእኔ ሬኮመንዴሽን ወይም አስተያየት ሰጥቶኝ በዛ ላይ ነው እሱን ተመርኩዜ ነው ከስራ ያባረርኳቸው ላሉ። አሁን ደግሞ ባለፉት ቀናት ውስጥ ያሉት የኤፍቢአዩ ዲሬክተር ራሳቸውን ቂን ቂን ያደርጋል። ሾ ቦቲንግ ወይም ግራንድ ስታንዲንግ ይሉታል። በቃ ልታይ አይነት ነገር ነው እና በኮንግረስም በቀረቡ ጊዜ በቃ ራሳቸውን ከፍ አድርገው አስተዳደሩንና የትራምፕንም አስተዳደር ወደ ታች እያሳዩ ለማድረግ ነው የሞከሩት ነው የሚባለው። ግን ዋናው ጥያቄ እዚህ ላይ የእሳቸው የኮሚ ከስራ መባረር ከሩሲያ ሚና አሜሪካ ውስጥ የተጫወተችውን የሚጠቅስ ነገር ነው ወይ የሚል ነው። አሁን ዛሬ ጠዋት ላይ ሌላ ምክንያት ብሎ ትራምፕ የጠቀሱት እሱን ነው። ምንድን ነው ይሄ እኮ ስለ ሩሲያ እየተባለ እኛም አገራችን ምርጫ ውስጥ ገብተው በጠበጡ ወይንም ሊያጨናግፉ ሞከሩ የሚባል ዝም ብሎ የውሸት ወሬ ነው እና ይህንንም የውሸት ወሬ እንደ የውሸት ወንጀል ምርመራ ስለሚያደርግ ነው ኮሚ አንደኛ ከስራ ያባረርኳቸው ነው የሚለው። ይሄ በጣም አስቸጋሪና አስደንጋጭም ነገር ነው። ምክንያቱም የሚጠቁመው ምንድን ነው? አንደኛ ለዚህ ምክንያት የሆነው ሰውየውን ለማባረር ከረሻ ጋር የተገናኘ አንድ ነገር አለ ማለት ነው። ሩሲያ ምን እንዳደረገች እንግዲህ ምርመራው የበለጠ ውጤታማ የሆነ በሚመጣበት ጊዜ ያንን ወደኋላ ለመጎተትና ወይንም ከተሻለ ደግሞ ጠቅላላውን ለማቆም በዛ ላይ ደግሞ የምርመራውን አትኩሮ ለማጨናገፍ ለምሳሌ ብዙ ነገሮች አሉ። አንደኛ ሳይበር አታክ የሚሉ በኮምፒውተር እየተጠቀሙ አሜሪካ ውስጥ ያሉትን የፖለቲካ ፓርቲዎች የመሳሰሉትን እየወሰዱ እየሰረቁ ሚስጥር እየበተኑ ህዝቡን ማወናበድ ምናምን አለ ይባላል። በሌላ በኩል ደግሞ ከሩሲያ ሰዎች ጋር ሆነው ሳንክሽንስ ማዕቀቡን ጀነራል ፍሊን አንደኛው ችግራቸው ይሄ ነው። ሄደው በምርጫው ጊዜ እኛ ብንመረጥ ምናልባት ራሻ ላይ ያለው ተጽዕኖ ይቀንሳል ምናምን ጠቅላላ ህግ ወጣ የሆነ ሀገሪቷን ህግ ማንም ሰው በአሜሪካ ዲፕሎማሲ መብት የሌለው ሰው ሊነጋገር አይችልም። ህጉም እንደዛ ነው የሚለው። በሌላ በኩል ደግሞ ምን አይነት በቢዝነስ በመሳሰሉት ነገር ምን አይነት ግንኙነት እንዳላቸው እነዚህ ነገሮች በሙሉ አሁን ምርመራው ላይ ስለሚቀርቡ ችግሩ አጣብቂኝ ሁኔታ የሆነው ምንድን ነው? ይህንን ነገር እንዴት ነው ለቀስ እያለ የሚነድ ሰዓት ነው እና ያ ሰዓት ቀስ ብሎ ወደ ዋይት ሀውስ የቀረበ እንደሆነ ዋይት ሀውስንም ጠቅላላ ሊያነደው ይችላል አይነት ፍርሃት ነው። በዚህም ደግሞ አሁን ብዙ ከዋይት ሀውስ ውስጥ የሚሰሩት እዚያ ሰዎች በሚስጥርም ሆነ በሌላ በኩል ራሳቸውን ለማውጣት እየሞከሩ ነው። ይሄ ነገር መሰረታዊ በሆነ መንገድ ህገ ወጥ ስለሆነ እያንዳንዱ ሰው ተጠያቂነት ሊኖረው ይችላል። ስለዚህ ፕሬዚደንቱንም የሚያማክሩት ሀሳብም የሚሰጡት የፖለቲካ አማካሪ የሚባሉት እነዚህ በሙሉ አሁን ጥያቄ ሲመጣ ምን ብላችሁ ነበረ፣ ምንድን ነው ሚና የተጫወታችሁ ስለሚል እነሱ ራሳቸውን ለማዳን አሁን በየቦታው እየተሯሯጡ ነው ያሉት። ስለዚህ የበለጠ ደግሞ ለዋይት ሀውስ ይሄ ችግር ይፈጥርበታል። ስለዚህ ይሄ ነገር እየባሰ እየመጣ ነው ያለው እና ወዴት እንደሚሄድ በጣም አስቸጋሪ ነው ለመገመት።
የቀድሞው የኤፍቢአይ ዳይሬክተር ጄምስ ኮሚ የፊታችን ማክሰኞ እንደገና ሴኔቱ ጸጥታ ጉዳዮች ኮሚቴ ፊት ቀርበው የምስክርነት ቃላቸውን እንዲሰጡ ተጠርተዋል እና ምን ይጠብቃሉ? ከእኚህ የመባረራቸውን ዜና እንኳ በቴሌቪዥን ከህዝብ እኩል ከሰሙ የቀድሞ ባለስልጣን
እዚህ ላይ መገንዘብ ያለብን ምንድን ነው? አሁን የማክሰኞ የተባለው ክሎዝ ሴሽን ይሉታል ወይንም ክላሲፋይድ ብሪፊንግ ነው የሚባለው። ማለት ምንድን ነው? እንደ ተራ ማናቸውም ሰው በቴሌቪዥን የሚታይ አይነት አቀራረብ አይደለም። ስለዚህ ሚስጥራዊ ነገሮች ነው የሚነገሩት። ምናልባት በእኔ ግምት በዚህ ክሎዝ ሴሽን ወይም በተዘጋው ኮሚሽን በኢንቴሊጀንስ ኮሚቴ በሚባለው አንዳንድ ነገሮችን ሊያነሱ ይችላሉ ብዬ የምገምታቸው አንደኛ ከኮሚ ጋር የተገናኘ ዋናው ነገር የምርመራው ደረጃ ምንድን ነው? ምን ላይ ደርሷል? ወደ ዋይት ሀውስ እየቀረበ ነው ወይም ደግሞ ባተኮረ መንገድ የፕሬዚደንቱ ላይ የሚጠቁሙ ነገሮች አሉ? የፕሬዚደንቱ እንደዚህ አይነት ነገሮች ከሩሲያ ጋራ ሌላ መገወጣ የሆኑ ነገሮች በቢዝነስ የሚሰሩት ነገር ካለ ስለዚህ የምርመራው ሁኔታ ምን ደረጃ ላይ ነው የሚለውን በእኔ ግምት ከኮሚ መረጃና ማስረጃ ይጠብቃሉ ብዬ እጠብቃለሁ። በሁለተኛ ደረጃ ፕሬዚደንት ትራምፕም ሲናገሩ እኔ እኮ ከዲሬክተር ኮሚ ጋር ሆኜ እራት እየበላም ስንጫወት አይ አንተ በዚህ በወንጀለኛው ምርመራ ላይ ምንም የለህበትም ሌላ ሰዎች ናቸው እንጂ አንተ እኔ ፈጽሞ እንደሌለውበት ነግሮኛል አሉ። በሌላ በኩል ደግሞ ስንሰማ እንደዚህ አይነት ነገር አላልኩም ነው ያሉት ዲሬክተር ኮሚ። አንደኛ ህገ ወጥ ነው ማለትም አይችሉም። ማን ገባ ማን ወጣ የሚባለው የምርመራውን ሊያዳክመውና አደጋ ላይ ሊጥለው ስለሚችል መናገር አይችሉም። ስለዚህ ምንድን ነው የተነጋገራችሁት? ፕሬዚዳንት ትራምፕ የሚሉት ሁለቴ በቴሌፎን ተነጋገርን፣ አንዴ ደግሞ ራት ላይ ቁጭ ብለን ተነጋግረናል። ስለዚህ ኢንቨስቲጌሽኑ ይህን አይነካም ነው። ስለዚህ ምንድን ነው የተነጋገራችሁት የሚለው እዛ ላይ ደግሞ ጥያቄ የሚያነሱባቸው ይመስለኛል። ሌላ ደግሞ ከጠቅላይ ምክትል አቃቤ ህጎቹ ጋራ የተገናኙ ነገሮች አሉ። አንደኛ የዋናው አተርኒ ጀነራሉ ጠቅላይ አቃቤ ህጉ ጄፍ ሴሽንስ የተባሉት ያው ራሳቸውን ከዚህ ነገር አስወግደዋል። conflict of interest ወይንም ራሳቸው ችግር ስላለባቸው በዚህ ነገር ላይ ከመርመራው ውጪ ነው ያሉት። ግን ከሳቸው ስር የሚሰሩት ምክትል አቃቤ ህጎች ፕሬዝዳንት ትራምፕ ያሉት እነሱ በሰጡኝ ምክርና ሪኮመንዴሽን በዛ ምክንያት ነው ይሄንን ያደረኩት ብለዋል። እነሱ ደግሞ አንደኛው ሮስቲን የተባለው ለምሳሌ የኤፍቢአይን አጥንቼ መርመራ አድርጌ የመሳሰሉትን ከዛ በኋላ ምን እንደሆነ ሁኔታው በኤፍቢአይ ውስጥ አጥርቤያለሁ ነው። ግን ኮሚ ከስራ ይባረሩ አይባረሩ የሚል ነገር አልተናገርኩም ነው። ስለዚህ በኤፍቢአይ ዲሬክተሩና በአቃቤ ህጎቹ መካከል ምን አይነት መነጋገር ነበረ? ምን አይነትስ ሀሳብ ተቀያይሯል? እነዚህ የመሳሰሉት ነገሮች
ማክሰኞ ሊነሱ ይችላሉ።
ጥብቅ የሆኑ ነገሮች ስለሆኑ ስለዛ የሚነጋገሩ ይመስለኛል።
እርስዎ ነገሮችን በጥሞና እንደሚከታተሉ እረዳለሁ ፕሮፌሰር አለማየሁ። እና ይሄ የአሁኑ የዩናይትድ ስቴትስ የፖለቲካ ሁኔታ ወዴት ያመራ ይመስሉታል? ብዙዎች ትራምፕን የሚያዩቸው እንደ አንድ አምባገነን መሪ ነው።
እንግዲህ አንዳንዶቹማ ሲናገሩ የአፍሪካ አይነት ዲክቴተር ናቸውም እያሉ ያነሷቸዋል። የትም የመጡ ፈላጭ ቆራጮች አይነት የህግ በላይነትን የማይከተሉ እንደውም አንደኛው ትልቁ ሂስ የቀረበባቸው የዲሬክተር ኮሚን ከስራ ላይ ማውጣት ለአሜሪካ መሰረታዊ የሆነ ሩል ኦፍ ሎው ወይንም የህግ በላይነትን የሚጥስና ይሄ ራሱ ከስራ ማስወገድ የሚችል አይነት ጥፋት ነው የሚሉት። ምክንያቱም የፌዴራል የህግ አስከባሪ ዲሬክተሩን ነው ከስራ ላይ ያስወገዱት። ስለዚህ የህጉ አስከባሪ ታላቁ ህግ አስከባሪ ከስራ ላይ አለምክንያት ከተባረሩ ምን ማለት ነው ይሄ? ስለዚህ ይሄ ነው ህጉ በስራ ላይ እንዳይውል ህገ መንግስቱን በስራ ላይ እንዳይውል ከማድረግ ምንም የሚለይ ነገር ስለሌለ ትልቅ ችግር ይፈጥራል አይነት ነገር ነው። እንግዲህ ትራምፕ እንደ ፑቲን የሆነ ይመስላቸዋል ራሳቸው ነው ማለት። ፑቲን ፈላጭ ቆራጭ ናቸው፣ እንደፈለጉት ያደርጋሉ። ስለዚህ የአመራር ትምህርት የወሰዱት ከፑቲን ስለሆነ ይሄ የህገ መንግስትን ገደብ የሚያመጣውን በተለይ በአሜሪካን ሀገር የፕሬዚዳንቱ ስልጣኖች በገደብ ስለሚሆኑ ያንን ገደብ አይቀበሉትም ወይንም ላያውቁትም ይችላሉ ወይንም እንደ ቁም ነገር ስለማይቆጥሩት ነው ማለት ነው። በዚህም ላይ እንደው ባጭሩ ለማስረዳት በቅርብ ጊዜ ፕሬዚደንቱ ያወጡት አንዳንድ ኤግዜክቲቭ ኦርደር ወይንም ድንጋጌዎች ነበሩ። ያንን ድንጋጌዎች አውጥተው ከተወሰኑ ሀገሮች የውጭ ሰዎች ወደ አሜሪካ እንዳይገቡ በተለይ ደግሞ የተወሰነ ሃይማኖት ያላቸው ስደተኞች እንዳይገቡ የሚል ከህግ ጋር የራቀና ከህገ መንግስቱ ጋር የያዙ ወይም ህገ መንግስቱን የሚቃወሙ ነገሮች በድንጋጌ በኤግዜኪቲቭ ኦርደር ወይም በፕሬዚደንቱ ትእዛዝ አደርጋለሁ ብለው ያው ፍርድ ቤቶች ቀጥ አድርገው አቁሟቸዋል እንዳይንቀሳቀሱ። ስለዚህ ከዚህ ጋር የተያያዘ ነገር መመልከት ያለብን ከህገ መንግስቱ ጋር ቀውስ ይፈጥራል ወይ ነው። ይህም ማለት ምንድን ነው? ለምሳሌ ኮሚ ከስራ የተባረሩበት ምክንያት ሌላ ነገር ከሆነ ለምሳሌ እሳቸውን ከስራ በማባረር ምርመራውን ለማሰናከል፣ ይሄ ኦብስትራክሽን ኦፍ ጀስቲስ ይባላል። እዚህ ሀገር ትልቅ ወንጀል ነው። አንድ ሰው ተገቢ የሆነ ምርመራ በሚካሄድበት ጊዜ ያንን ምርመራ ለመጎተት ወይንም ያንን ምርመራ ለማጨናገፍ ወይንም ያንን ምርመራ ወደ ሌላ ቦታ እንዲሄድ ማድረግ ራሱ ትልቅ ችግር የሚያመጣና ትልቅ ወንጀል ነው። እንግዲህ አሁን የምንመለከተው ምንድን ነው? በኮንግረሱ በኩል ምን አይነት ነገር መልስ ሊመጣ ይችላል ነው። ሁለቱ ምክር ቤቱና ፕሬዚደንቱ በዚህ ነገር ላይ መቃወም ወይም መፋተግ ከጀመሩ ህገ መንግስታዊ ቀውስ ወይም ኮንስቲቱሽናል ክራይሲስ አለ ብለን ማየት እንችላለን። ምክር ቤቱ ምን አይነት መልስ ነው ለዚህ የሚሰጠው? ወይም ምርመራው የሚጠይቀኝን ማስረጃዎች አላቀርብም፣ ከእኔም ጋር የሚሰሩት ሰዎች ማስረጃ እንዲሰጡ አልፈቅድም። ምክንያቱም ኤግዜክቲቭ ፕሪቪሌጅ የሚባል ነገር አለ። ፕሬዚደንቱ አንዳንድ መረጃዎች መስጠት የለባቸውም፣ ስልጣን አላቸው ላለመስጠት ማለት ነው። ምክንያቱም ስራቸውን በሚሰሩበት ጊዜ አንዳንድ ነገሮች በግልጽ መነጋገር ስላለባቸው እነዚህን ነገሮች በህዝብ ፊት ወጥተው ወይም በሸንጎ ፊት እንዲቀርቡ ስራቸውን የሚያውቃቸው ስለሆነ በዛ ምክንያት አንሰጥም የሚል ነገር አለ። ስለዚህ ከሚጠበቀው ይሄ ነገር ወደፊት ከገፋ ልክ እንደ ዋተርጌት ጊዜ እንደ ፕሬዚደንት ኒክሰን ጊዜ ወደ ፍርድ ቤት ይቀርብና መረጃ የሚጠየቀው ለምርመራ በሴኔቱም ሆነ በኤፍቢአይ በኩል አልሰጥም ካሉ ከገደው እንዲሰጡ በፍርድ ቤት ማዘዣ ተመጣላቸው ያን እንግዲህ ትልቅ ህገ መንግስታዊ የሆነ ቀውስና ረብሻ ተፈጠረ ማለት ነው። ያው በዛ ተከተለ ያው የፕሬዝዳንት ኒክሰን አይነት ችግር ሊመጣ ይችላል። መጨረሻ ይሄ ነገር እየተጠጋ እየተጠጋ በሚመጣበት ጊዜ ፕሬዝዳንቱ ያጠፉት ወይንም ወደ ጥፋት የሚመራ ነገር ካለ ኢምፒችመንት ወደሚባለው ነገር ይመጣል። ከዛ በኋላ ያው ትልቅ ቀውስ ተፈጠረ ማለት ነው።
ፕሮፌሰር አለማየሁ ገብረ ማርያም በዩናይትድ ስቴትስ የካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህርና የህግ ጠበቃ፣ ለጊዜው በጣም አመሰግናለሁ።
እኔም አመሰግናለሁ ሰለሞን። መልካም ቀን ለሁላችሁ።
ስለ እናት ምትሬ እሷ ናት ክብሬ እኔ ሳገሬ።
ኢትዮጵያ ሲል የሰየመውን አልበሙን ባለፈው ሳምንት ያወጣው ቴዎድሮስ ካሳሁን ቴዲ አፍሮ የፊታችን እሁድ ምሽት ከነገ በስቲያ በአሜሪካ ድምፅ አብሮን ያመሻል። ቃለ ምልልስ ይዘናል።
የአገር ህልውና የራስ ህልውና ነው፣ የጋራ ህልውና ነው። በሀገራችን መዳን የምትችለው ኢትዮጵያን እንደቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠል እና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም መሆን ያለበት እና የህልውናችን መሰረት።
ለቀረቡለት ጥያቄዎች ምላሽ ሰጥቷል። ራዲዮናችሁን ክፍት አድርጋችሁ ጠብቁን። በተጨማሪ ዘገባችን ደግሞ ወደ ምስራቅ ኢትዮጵያ ሀረር ይዘናችሁ እንጓዛለን።
የተራረፈውን እስከ ምሳ ምናምን የተራረፈውን አምስት ሰዓት ላይ ምናምን ያመጣል።
ግን በቃ ምንም ማድረግ አልችልም፣ በአቅሜ በላዩ በዚህ ሰዓት ምንም ተስፋ የለኝም። እግዚአብሔርን ተስፋ እያደረኩ ነው የምኖር።
እዛ ሰፈር የድሆች ሰፈር ነው፣ ምንም የሌላቸው ትንሽ ትንሽዬ ቤት አለ። እዛ ነው የገባነው።
በሕፃንነት ዕድሜያቸው በድህነትና በቤተሰብ እጦት ብዙ መከራን የገፉ ለነገ ግን መልካም ተስፋን የሰነቁ አንዳንዶቹ ደግሞ ተስፋ የመቁረጥ ስሜት የሚደመጥባቸውም ተማሪዎች ናቸው።
በጠዋት ከትምህርት ቤት ከመሄዴ በፊት ቃኖችን ቀድቼ ውሃ ቀድቼ እሄዳለሁ። ቀን ስመጣ ቁሻሻ አድፋለሁ። በእንደዚህ አይነት ቤት ሰርቼ ማታ ላይ ወደ ቤቴ ገብቼ ጥናቴን አካሄዳለሁ።
እነዚህን ተማሪዎች ከጎዳና ያሰባሰባቸው ደግሞ ትላንትን ራሱ በጎዳና ህይወት ያለፈ የዛሬው መምህር ተስፋ አለባቸው ይባላል። ሁሉንም ከዝግጅቶቻችን ታገኙታላችሁ።
ሁሉንም ዝግጅቶቻችን እሁድ ከነገ በስቲያ ምሽት ከዝግጅቶቻችን ታገኛላችሁ። የፕሮግራሙ አዘጋጆች ሰሎሞን አባተና
ጽዮን ግርማ አብረናችሁ እናመሻለን።
እሁድ ግንቦት 6 ከምሽቱ 3 ሰዓት
ራዲዮናችሁን ከፍታችሁ ጠብቁን።
ክቡራትና ክቡራን አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በየሳምንቱ ቅዳሜ ከምሽቱ 3 ሰዓት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈውን ፕሮግራማችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች የሚሰሙበት ቅንብር ነው። አዘጋጅና አቅራቢ ጽዮን ግርማ። የሙዚቃ ቃና
እንደምንላችሁ አምሽታችኋል። የሙዚቃ ቃና አድማጮች፣ ይህ በየሳምንቱ ቅዳሜ ምሽት ዋሽንግተን ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተዘጋጀ የሚቀርብ የሙዚቃ ቃና ዝግጅት ነው። ጥምርጥ የእንግሊዝኛ ዜማዎች ይዤ ስቱዲዮ እገኛለሁ። አብሬያችሁ የማመሸው ጽዮን ግርማ ነኝ። አብራችሁኝ ቆዩ።
Isn't the best place to find the lovers, so the bar is where I go. Mm-hmm. Me and my friends sat at the table doing shots, tripping fast, and then we talk slow. Mm-hmm. And you come over and start up a conversation with just me, and trust me, I'll give it a chance. Now take my hand, stop, and the man on the jukebox, and then we start to dance. And now I'm singing like, girl, you know I want your love. Your love was handmade for somebody like me. Come on now, follow my lead. I may be crazy, don't mind me. Say, boy, let's not talk too much. Grab on my waist and put that body on me. I'm coming now, follow my lead. Come, coming now, follow my lead. Mm-hmm. I'm in love with the shape of you. We push and pull like a magnet do. Although my heart is falling too.
you were in my room. And now my bedsheets smell like you. Every day discovering something brand new. Well, I'm in love with your body. Ooh, I, ooh, I, ooh, I, ooh, I. I'm in love with your body.
When we can, we let the story begin. We're going out on our first date. Mm-hmm. You and me are thrifty, so go all you can eat. Fill up your bag and I fill up the plate. Mm-hmm. We talk for hours and hours about the sweet and the sour and how your family's doing okay. Mm-hmm. And leaving, getting a taxi, kissing the backseat. Tell the driver, make the radio play. And I'm singing like, girl, you know I want your love. Your love was handmade for somebody like me. Come on now, follow my lead. I may be crazy, say, boy, let's not talk too much. Grab on my waist and put that body on me. I'm coming now, follow my lead. I'm coming now, follow my lead. Mm-hmm. I'm in love with the shape of you. We push and pull like a magnet do. Although my heart is falling too. I'm in love with your body. Last night you were in my room. Now my bedsheets smell like you. Every day discovering something brand new.
የተወዳጁን ድምፃዊ የግጥም ጸሐፊና የሙዚቃ ሰው ኤድ ሺረንን ሼፕ ኦፍ ዩ የተሰኘውን ሙዚቃ ነበር ያስደመጥኳችሁ። አስከትዬ የምጋብዛችሁ ዜማ የኔ ምርጫ ነው። በእርግጥ ተከታዩ ዜማ ትዋይላይት የተባለው የቴሌቪዥን ተከታታይ ፊልም ላይ የማጀቢያ ሙዚቃ ሆኖ ተሰርቷል። ነገር ግን ይህን ሙዚቃ ሰሞኑን አንድ ወር ወይም ከሁለት ወር በፊት አንድ ሰርግ ላይ ተጋብዤ ሙሽሪት በአባቷ ክንድ ላይ ተይዛ ወደ ሙሽራው ስትወሰድ ተከፍቶ በድጋሚ ስሰማው በጣም ደስ የሚል ዜማ ሆኖ አገኘሁትና አሁን ደግሞ ቀጣዩ ሳምንት የጾም ፍቺ በመሆኑ ጋብቻችሁን የምትፈጽሙ ካላችሁ ጥቂት ጥቆማን ቢጤ ለመስጠትም ጭምር ነው። ይህንን ዘፈን የምጋብዘው 1000 years የተሰኘው የክርስቲና ፔሪ ዜማ ነው።
Somehow one step closer.
ከተሰኘው የክርስቲና ፔሪ ዜማ ሁለት ድምጻውያን በጋራ ይሆኑ ወደሚያቀነቅኗቸው ዜማዎች ነው። ዱዌት ይሏቸዋል። ዱዌት ሁለት ድምጻውያን ባንድ ዘፈን ላይ እኩል ተሳትፎ ኖሯቸው የሚያቀነቅኑት ነው። ዱዌት በመሳሪያ ብቻ ለሚቀነባበር ሙዚቃም ያገለግላል። ሁለት ሰዎች በአንድ ፒያኖ ላይ አብረው ሲሰሩ ፒያኖ ዱዌት ይባላል፣ ወይም ፒያኖ ፎር ሃንድ ሲሉታል። ሞዛርት በወጣትነቱ ጊዜ ከእህቱ ማሪያን ጋር በ1765 ዓመተ ምህረት የመጀመሪያውን የዱዌት ስራቸውን አቅርበው እንዳስጀመሩ መረጃዎች ያስረዳሉ። እኔ ለዛሬ በቅብብል የተዘፈኑ ዘፈኖችን መራርጫለሁ። ማርቪን ጌይ እና ታሚ ቴርል በ1967 ዓመተ ምህረት ኤንት ማውንቴን ሃይ ሲሉ ያቀነቀኑት ልጋብዝ። Listen baby, ain't no mountain high, ain't no valley low, ain't no river wide enough baby. If you need me, call me, no matter where you are, no matter how far. Don't worry baby, just call my name, I'll be there in a hurry. You don't have to worry, cause baby there ain't no mountain high enough. ማርቪን ጌይ እና ታሚ ወደ ዶሊ ፓርተን እና ኬን ሮጀርስ በጋራ ወደ አቀነቀኑት ዜማ አሻገራለሁ። ዶሊ እና ኬን በጋራ በመሆን በመድረክ ስራዎቻቸው በርካታ ተመልካቾቻቸውና አድናቂዎቻቸውን ሲያስደምሙ የኖሩ ተወዳጅ ድምጻውያን ናቸው። በ1983 ዓመተ ምህረት አይስላንድስ ኢን ዘ ስትሪም በማለት ያቀነቀኑትን ተጋበዙ። አይስላንድስ ኢን ዘ ስትሪም
When I met you, there was peace unknown. I set out to get you with a fine-tooth comb. I was soft inside. There was something going on. You do something to me that I can't explain. Hold me closer and I feel no pain. On this love.
አሁን ደግሞ ወደ ሁለት ድምጽ መረዋ እንስት ድምጻውያን ዜማ ልሰዳችሁ። ዊትኒ ሂውስተን እና ማሪያ ኬሪ በጋራ ወደ አቀነቀኑት ዜማ። ዊትኒ እና ማሪያ ይሄን ዜማ በጋራ ከማቀንቀናቸው ከስምንት አመታት በፊት ዊትኒ በየቀረበችባቸው የቴሌቪዥን ጣቢያዎች ላይ ስለ ማሪያ የምታስበውን ስትጠየቅ ስለሷ ምንም አላስብም አስቤም አላውቅም ስትል ለማሪያ ደንታ እንደሌላት በመግለጽ ትመልስ ነበር። ከስምንት አመታት በኋላ ግን ሁለቱ ድምጻውያን በጋራ ሆነው እየተቀባበሉ ለማቀንቀን በቁ። የልብ ጓደኛሞች እንደሆኑም ይናገሩ ነበር። ዊትኒ በሞት እስክታልፍ ድረስ ማሪያና ዊትኒ በ1998 ዓመተ ምህረት When You Believe ሲሉ ያቀነቀኑትን ተከታዩ ምርጫ ይላድርገው። When You Believe
Now we are not afraid, although we know there's much to fear. We were moving mountains long before we knew we could. Oh yes, there can be miracles when you believe, though hope is free. It's hard to kill. Who knows what miracle you can achieve when you believe? Somehow you will. You will when you see you.
የሙዚቃ ምርጫዎቼ ዘና ስትሉ እንዳመሻችሁ ተስፋ አደርጋለሁ። ሴሊን ዲዮንና አርኬሊን የመጨረሻ ዜማ አድርጌ ልሰናበታችሁ። አይ አም ዩር አንጀል ይሉናል። ሴሊን ዲዮንና አርኬሊን በ1998 ዓ.ም በጋራ ባቀነቀኑት ዜማ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ በሙዚቃ ቃና ዝግጅት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ሳምንት በሌሎች ምርጥ ምርጥ ዜማዎችን መራርጬ ወደ እናንተ ለማድረስ ቃል ገባለሁ። ለዛሬው በሴሊን ዲዮንና አር ኬሊ አይ አም ዩር አንጀል ሰናበታችሁ። ደህና ደሩ።
የማጠቃለያ ዜና ላሰማችሁ። ለሙዚቃ ቃና ዝግጅቷ ጽዮንን አመሰግናለሁኝ። የዓለም የበለጸጉ ዲሞክራሲዎች በፕሬዚደንት ትራምፕ የዓለም የምጣኔ ሀብት አያያዝ ይበልጥ የተመቻቹ ናቸው ሲሉ የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን አመለከቱ። ሰዎች አሁን ከእኔ ጋር ለመነጋገር፣ ፕሬዚደንታችንን ለመስማትና የምጣኔ ሀብት መልእክታችንን ለማዳመጥ የተሻለ እድል ስላላቸው ዛሬ ይበልጥ ምቾት ይሰማቸዋል ሲሉ ሚኒስትሩ የተናገሩት ጣሊያናዊቱ ከተማ ባሪ ላይ ከሰባቱ በኢንዱስትሪ የበለጸጉ ሀገሮች የገንዘብ ሚኒስትሮች ጋር ላለፉት ሁለት ቀናት በተካሄደ ስብሰባ ላይ ከተሳተፉ በኋላ ነው። የፕሬዚደንት ትራምፕ እቅድ የዩናይትድ ስቴትስን ምጣኔ ሀብት ወደ መከላከል የሚወስድ ነው የሚል ሐሳብ ያላቸው የቡድን ሰባት አገሮች ባለሥልጣናት ይህ ፖሊሲና ውጤቱ የባንክ ማሻሻያ እርምጃዎችና የአየር ንብረት ለውጥ መቋቋሚያ እንቅስቃሴዎችን በሚመለከቱ ጉዳዮች ላይ ዓለምን ወደ ኋላ ይጎትታል ሲሉ እንደሚሰጉ ይናገራሉ። የጂ ሰባት አባል ሀገሮች እንግሊዝ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓንና ዩናይትድ ስቴትስ ናቸው። ማዕከላዊ ሶማሊያ ውስጥ በጎሳዎች መካከል ዛሬ በተካሄደ ውጊያ ቢያንስ 6 ሰው ተገድሎ 9 መቁሰላቸውን የጋልጋዶት ክልል ገዢ ለቪኦኤ አስታውቀዋል። የሶሪያ ጦር ምስራቅ አሌፖ ውስጥ በእስላማዊ መንግሥት ቡድን ተይዞ የቆየ የጃራን አየር ኃይል መደብ ዛሬ አስለቅቆ ያዘ። የማጠቃለያ ዜናው ይኸው ነበር። ከርቲስ ባይንም ቴክኒሻኑ ነበር። እንዲሁም እኔ ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ። መልካም ምሽት።
የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ንጉሡ ታምሬ ጋር አስተናጋጃችሁ አሉላ ከበደ በዚሁ ይሰናበታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ቅንብሮች ጋር እንጠብቃችኋለን። ከዚያው ሰላም፣ ደህና አደሩ።
This program has come to you from the Voice of America, Washington.